ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 1 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ሐምሌ 21 ቀን 1333 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በየሳምንቱ አርብ ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል።
በቅድሚያ ዜና።
ጎንደር ጉርጉራና ቆላደባ አካባቢ ባለ የንጹህ አንጨፋ ያደረጉና ያስደረጉ ካድሮቹ እንደሚከተለው ይፋውኗል። ወርቁ ኃይለማርያም የሚባል የብልጽግና አመራር ሲሆን ብዙ ጊዜ በደብዳቤ የፋኖ አመራሮችን ስም ዝርዝር በመጻፍ እንዲገደሉና እንዲታሰሩ የሚያደርግ ጸረ ቡድን ነው። በቆላደባ ጫይት በህዝብ ላይ የተከፈተውን ጦርነት አዘዞ ካምፕ ሆኖ እየመራ ያለው ጀነራል ማረየ በየነ የሚባል ካዲ ወንበዴ ሌባ መሆኑን ከውስጥ ምንጮቻችን ማረጋገጥ ችለናል። የሌባ ካዲ ግለሰብ በአማራ ህዝብ በተለይ በጎንደር አካባቢ በህዝብ ላይ ጦርነት ክህደት ሲፈጽም ለሶስተኛ ጊዜ እንደሆነም የአካባቢ ህዝብ ያውቅና ሊረዳ ብሎም አስተማሪ እርምጃ ሊወስድ ይገባዋል። የአጅሬ ጃኑራ ዳባትና ትንኮሳ አስጀምሮ ከፍተኛ ያጠፋ ምላሽ ሲገጥመው ከፋኖ እግር ስር ወድቆ የማርያም መንገድ ለምን አስከረኑን ጭኖ ወጥቷል። ማክሰኝተን አሰሮ በህዝብ ላይ ጦርነት ሲያውጅ በፋኖ አፋጣኝ ያጠፋ ምላሽ መውጫ በማሳጣት ከድል የተመለሰው ፋኖ ካምፑ ድረስ ገብተው ታፍነውት ነበር። በወቅቱ ሰብሰብ ብሎ በማልቀስ ምን ላድርግ አትፍረዱብኝ እያለ እንበውን ሲዋርድ ያዩት ፋኖች አልቃሻ ብለው ጥለውት ሄዳቸው የሚታወስ ነው። ዛሬ ለሶስተኛ ጊዜ ግለሰብ በቆላደባ ጫይት ከተሞች በህዝብ ላይ ጦርነት አወጆ አመራር እየሰጠ ይገኛል። ዛሬ በደምቢያ የተለያዩ አካባቢዎች በፈጸማቸው ከከባድ መሳሪያ የታጀበ እጅግ አረመናዊ ጭፍጨፋ ለፈሰሳቸው አንዳንድ አጠብታ ደም ለጠፈው የወንድም እህቶቻችን ነፍስ ሂሳቡን በብዙ የምናወራረድ መሆኑን እንገልጻለን ሲሉ ፋኖቹ ለነዚህ ጸረ ህዝብ ቡድኖች ማስጠንቀቂያ ሰጥተዋል። የአገዛዙ ኃይል ከጎንደር ወደ ደምቢያ በብዛት እየተጓጓዘ መሆኑን ተገለጸ። ዛሬ ማለዳ ጀምሮ አምስት ወራል ስራይት ቆላደባ የገባ ሲሆን በአሁኑ ሰዓት ከጎንደር ከተማ በመነሳት ወደ ደራስጊና ቆላደባ ጫይት ጉርጉራ ከፍተኛ ቁጥር ያለው ኃይል እየተጓጓዘ ይገኛል። የአገዛዙ ኃይል ትላንት ሻለቃ ደረጀ በላይና አባላቶቹን ለማፈን ቢሞክርም ሳይሳካለት ቀርቷል። ሻለቃ ደረጀ በላይም ከበባውን ሰብሮቷል። በመሆኑም የአገዛዙ ኃይል ራሱን ለማጠናከር በህዝብ ላይ የጀመረውን እርምጃ ለማስቀጠል ከፍተኛ ቁጥር ያለው ኃይል እየጫነ እንደሆነ ሲታወቅ ግድ ይላል። የጎንደር ህዝብ ብሎም በጎንደር ዙሪያ የሚገኙ ፋኖ አደረጃጀቶች የአገዛዙን ኃይል በተለመደ መከታቸው እንዲመልሱና ህዝቡን መስመሮችን በመቆጣጠር ህዝባዊ አንድነቱን እንዲያጠናክርም ጥሪ ቀርቧል። ከእንደነ መልማሎቹ የአማራ ህዝብ ልጆች በደቡብ ወሎ ዞን የአማራ ሳይንት ወረዳ ከጥላት ብልጽግና ቡድና ኃይሎች ጋር አንገት ለአንገት ተናንቀዋል። ዛሬ ከንጋት ጀምሮ በደቡብ ወሎ ዞን የአማራ ሳይንት ወረዳ ህዝብ ከቁርጥ ቀን ልጆቹ ጎን በመሰለፍ የብልጽግና ቡድን ተልእኮ ተቀብሎ ያጠፋ ከመጣው መከላከያ ስራዊት ጋር ከባድ ውጊያ እያደረገ መሆኑን የአይንማኞች አክለዋል። በህዝባዊ ስራዊት የተፈጸመባቸው ባለው መብረቃዊ የሆነ አጠፋዊ ምላሽ የተደናገጡት የአገዛዝ ስራዊት አመራሮች የህዝብ መኖሪያ ቤት በከባድ መሳሪያ እንዲደበደብ ትእዛዝ ማስተላለፋቸውም ተሰምቷል። በዚህም በወረዳው ከበለጩማ እስከ ሰኞ ገበያ ባሉ አካባቢዎች ላይ ሞርተርና ዙ 23 እየተተኮሰ መሆኑ ነው ምንጮቻችን የገለጹት። ይህ ስርዓት የለሽ የብልጽግና ፓርቲ መከላከያ ሰራዊት ከፋኖች የሚደርስበትን አጸፋዊ ምት መቋቋም ባለመቻሉ አየውን ፈርቶ ዳውሎ እንዲሉ ሲሸሽ ያገኛቸውን ህጻናትና አዛውንቶች ላይ ግድያ እየፈጸመ መሆኑን አክለዋል። ጋሸና በጀግኖች ፋኖች እጅ መግባት ተሰማ። ወልፎ ወታደራዊ ቦታናት በመባል የምታወቀው የሰሜን ወሎ ዞኑ ጋሸና ከተማ በክንደ ነበልባሎች የአማራ ህዝብ ልጆች ቁጥጥር ስር ገብታለች። አሁን ሰዓት በከተማዋ የአማራ ህዝብ ሲነዛ የነበረውን 23 ስጋ አልብሶ ወደ ቤተ መንግስት በማስገባት አማራን እንደ ኩርድ ህዝብ ለማጥፋት ሲንቀሳቀስ ከነበረው የራስን ብልጽግና እያለ ከሚጠራው ጽንፈኛ ቡድን ነጻ ሆናለች። ፋኖ ትጥቅ እናስፈታለን በሚል ስም ነፍሰ ጡር እናቶችን ጨምሮ ህጻናትና አዛውንቶች ላይ የከባድ መሳሪያ ውርጅብኝ በማውረድ የግፍ ጥግ ሲፈጽም የነበረው ስርዓት የለሽ የአብይ አህመድ ወታደሮች በከተማዋ ደብዛቸው መጥፋቱንም ነዋሪዎቹን በማነጋገር ለማረጋገጥ ችለናል። አማራ ጠሉ የብልጽግና ስርዓት ጋር ወግ ነው የገንዛው ገናቸው ላይ በመጠቆም ሲያስገድሉ ሲያሳድዱና ሲያስ የነበሩ ወዳደር ካድሮች ከተማዋን ለቀው የሸሹ ሲሆን ነገር ግን ነገ ከሚወድቅ ፓርቲ ይልቅ ዘመናትን የሚሻገር ህዝባችን ይበልጥብናል በሚል ከዚህ በፊትም ከህዝባቸው ጎን የነበሩ ውስን አመራሮችና የጸጥታ አባሎች ፋኑን ወደ ከተማው ሲገባ በደስታ መፈንጠዛቸውም የአይንማኞች አክለዋል። የፋኖ አባላት ስምሪት በመስጠት በአሁኑ ሰዓት የከተማዋን ደህንነት እየጠበቁ ነው። በጎጃም እየተንቀሳቀሰ ያለው ሰራዊት የሚመሩ አመራሮች ከፋኖ ጋር እርቅ እየጠየቁ በተጓዳኝ ምሽግ እየቆፈሩ እንደሆነም ሊታወቅ ይገባል ሲሉ ምንጮች ገለጹ። በጎጃም የተለያዩ አካባቢዎች እየመሸገ የሚገኝ የብልጽግና ኃይል በሶማ በረሃና በሸበል በረንታ ምሽግ እየቆፈረ ሲሆን በአበል በደጀን በሞጣ በምርጦ ለማርያም በደጋዳሞት በሸበል በረንታና ሌሎች የጎጃም አካባቢዎች የሀገር ሽማግሌዎችም አስታርቁን ጥያቄ እያቀረበ መሆኑን ምንጮች አክለዋል። አገዛዙ ኃይል እርቅ እየጠየቀ ያለው በተጓዳኝ ምሽግ እየቆፈረ በመሆኑ ሸራ የተሞላበት አካሄድ ብሎም ለእርቅ የተጠየቁ የወረዳ ብልጽግና አመራሮች መሆናቸው ህዝብን ለማዘናጋት የታሰበ መሆኑን ማሳያ ነው። በጎጃም በሁሉም አካባቢዎች ህዝባዊ ክተት አውጅ የተጠራ ሲሆን እስከ ሐምሌ 30 ሁሉም ድጋፉን ለፋኖ በማድረግ ህዝባዊ እንቢተኝነቱን እንዲያሳይ ጥሪ ቀርቧል። ይህ ህዝባዊ እንቢተኝነት በሁሉም የአማራ ግዛቶች ህዝባዊ ክተት እንዲሆን ተጠይቋል። አሁን እየተባባሰ ያለው ያገዛዙ የበትር ዱላ ህዝባዊ በማድረግ መቋቋምና ነጻነትን ማወጅ እንዲገባም ማሳሰቢያ ሰጥቷል። ዜናው በዚያ በቃ።
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለውድ ፍኖተ የኢሃፓ ራዲዮ አዘጋጆች፣ ዘውትር የፍኖተ ዲሞክራሲ ሬዲዮ አድማጮች እንደምን አመሻችሁ። ውድ አድማጮች ሆይ ዛሬ መልእክቴ ከዚህም ከዛም የተዳሰሱ ቢሆንም ምን ነው ምቀኛ ቂመኛው ዘረኛው ጠቅላይ ሚኒስትር አብይ ከአማራ ጭንቅላት አልወርድ አለ እያልኩ መልእክቴን ጀምራለሁ። ውድ አድማጮች ሆይ ሰውየው ቢመክሩት የማይሰማ ቢቀቅሉት የማይበስል ካሳዳጊዎቹ ጌቶቹ በወረሰው ግትር አቋሙ ጨርሶ በጉልበትና በዘረኝነት ብቻ የሚመካ ፍጹም በእብሪት የተወጠረ ወዳጅና ጥራሱ የማይለይ አይምሮ የሌለው ከንቱ ተራሱ አድርጎታል። ስለዚህ በእብሪት ተወጥሮ በሚወስዳቸው እርምጃዎችና በሚናገራቸው ነውረኛ ቃላቶች የተነሳ ዛሬ በመላው የኢትዮጵያ ህዝብ ዘንድ የነበረውን ድጋፍ ፍቅር ያጣ መሪ ሆኖ የነጋበት ጅብ መስሎ እርቃኑን በህዝብ ፊት ቆመዋል። በመቀጠል አፍረሰቢሱ አጥናክሮ ዛሬ ህዝቡ ሁሉን አቅፍ የሽግግር መንግስት በሚልበት ሰዓት እሱ ብልጥ ነኝ ብሎ በዘይነት ተጀምሮ ከዘይነት ሳይወጣ እንደበሰበሰ በጀግኖቹ የሚቀበረው ብልጥግና ህዝብ ጠፍንጎ ሊገዛ የዋጥ ቋጡን የቀባጠረ ወያኔ ለራሱ የቀረጸውን ህግ አከብራለሁ ይላል። ኦሮሚያ እንጂ ኢትዮጵያ የሚባል አገር የለችም የሚሉ በዘረኝነት ገመድ የተጠነፈገ የኦሮሞ ልዩ ኃይሎችን የመከላከያን ማሊያ አስጥልቆ የሌሎችን ክልል ኃይሎችን ትጥቅ አስፈትቶ የሱን ጠባቦች በመላው ኢትዮጵያ በመከላከያ ስም አዝምቷል። ከነዚህ መካከለ 50 ከመቶ በላይ የሚሆነው የኦነግ ታጣቂዎች የመከላከያ ታርጋ የለጠፉ በአማራ ምድር ላይ አንድም ቀበሌ ሳይቀር በሁሉም ቦታ አዝምቷል። ይፈርዶበት ጠቅላይ ሚኒስትር አንድ ያልገባው ነገር ቢኖር አማራ ለ30 አመታት ሙሉ የሞተው ሁላችንም ኢትዮጵያን ትተን ክልል ላይ ብቻ ካተኮርን ኢትዮጵያዊነት ይጠፋል ሲል ሲታሰርና ሲሞት እስካሁን አድረስ ፍዳውን እያየ ቆይቷል። አሁን ግን ማንም ቅጥረኛ አማራን ወይም ሌላውን ዜጋ አስገድዬ በሰላም ኖራለሁ የሚል አጀንዳ አዝለው አንድ የአማራ ምሁራና ፖለቲከኛ ካሰበ ሌላውም ቢሆን ወሬ ብቻ ነው። ሌላ ግዴ ደግሞ በአንድ ጀምበር የሚጠፋ ቡድን ነው ይያለ ቢፖስልክም ከእንግዲህ ወዲህ ፋኖ ወታደር ኃይልና ባሰማራው ጋጋታ አሸንፋለሁ ማለት የማይታሰብ ጉዳይ ነው። ፋኖ ከሆነ ከአባሶቹ በላይ ያብይና የወያኔ ሴራ ከሁሉም ይበልጥ የገባው ስለሆነ አብይ የተባለው ወሬ በምድርም ሆነ በሰማይ ባለው በጨለማም ሆነ በብርሃን ቢመጣ ፋኖ ለሰላም ለሚመጡ ሆነ በጦርነት ለሚመጡ ሁሉ በሐቅ የሚሰራ ብቻ ሳይሆን በቂ ዕውቀትና በቂ ጀግንነት ከቁጣኝነት ጋር ስላለው አማራን ሊያጠፋ የሚመጣ ሁሉ መውጫው ይጨንቀዋል። ለዚህ ተጋድሎ ፋኖ ብቻ ሳይሆን ዘንድሮስ ሁሉም አማራ ቆርጦ ተነስተዋል። በተለይ በአሁኑ ጊዜ ህይወት እንደ ዱቤ እጅ በእጅ የሆነ መጣበት ጊዜ አንዱ አንዱን ካለም ክንያት ገድለው ወዳጅ መሆንና በማደናገር ሽምግልና ብቻ የሚታለፍ ሳይሆን እንዳመጣጡ ሂሳብ ሲወራረድም ጭምር ይሆናል። በየገምታለው ዛሬ አብይና የአማራ ፈጠጫ እየተካረረ የመጣው አብይ ከመንግስት ማዕረግ በጣም ዝቅ ብሎ በግለሰብ ደረጃ እንደ ተራ መቀኛ ስስት የአማራ ጠላቶችን ለማስተሰስ ሲል ወልቃይትና ራያን ለወያኔ አስረክቦ ከጦር ወንጀልነት ነፃ ሆኖ ጠቅላይ ሚኒስትር ሆኖ ለመቀጠል ባዘጋጀው ጥፋት አጀንዳ መሰረት አማራም ቢሆን ባልሆነ ወንጀል ላንዴም ለሁሌም ከተሳካለት አውድሞ ከላይ ከተከስባቸው ሶስቱ ጠላቶች ማለትም የወያኔ ኦነግና አሜሪካ አድጋፍ በኢትዮጵያ ህዝብ ላይ የፈነጨ ሊኖር ይፈልጋል። አዎ ምኞትና አላማማ ከጠቅላይ ሚኒስትርነት በላይ አልፎ ንጉስም ሆኖ መኖር ይፈልጋል። አዎ ታዲያ ይህ ሁሉ የሚሳካለት ግን አማራን እንደ እቅዱ ሲገልና ሲያጠፋ ብቻ መሆኑን አስቦ ሌት ተቀን በአፈና በአርማ ኢትዮጵያዊ ተግባራዊ የቸውን ግባቸው ግን ኦሮሚያ የሆኑ ጀነራሎችን አስተማርቶ በመላው ኢትዮጵያ ጦርነት አቀጣጥሮ እሳቱ እየሞቀ ይገኛል። ይህ ብቻ አይደለም። ይህ መከላከያ ስም የተሰጠው ኖረኛ ሰራዊት ያኔ ወያኔዎች መከላከያ በሰኛበት ሲገደሉት አረመኔዎቹ ለፍርድ ይቀርቡ ማለት ሲገባቸው እነሱም ዛሬ በተከላቢቶች የመከላከያውን ዩኒፎርም ለብሰው ከነጭቅጣቸው ተመልሰው መከላከያ ተብለው ያኔ ያመለጣቸውን ጉዳይ ያሳኩ ዘንድ ተከላክለው እየተዋጉ ናቸው። ይህ ይጉድ ሁሉ የተሸከመ መንግስትና ተቋም ያላት ኢትዮጵያ የሚመራ መንግስት ካለምንም ድርድር ነገ ዛሬ በተወሰነ ቀጠሮ ተመንግሎ መባረር ያለበት መንግስት ነው። በተረፈ ይህ በእንዲህ እንዳለ ይህ ሳይጋብዙት ራሱን በኢትዮጵያ ስም እየተጓዘ በጎብኛቸው ሀገሮች በአገር አንድነት ላይ ምስማር እየመታ ዳር ድንበር እንደ ዳቦ ቆርሶ እንዲወስዱ እየተስማማ መምጣት አጥፊ አውሬ ባለፈው የትግራይ ጦርነት ሲጀምር ሲል የሱዳኑን ኮሎኔል ጋብዞ በሁለተኛ ቀን ወደ ኦሮሚያ ፓርላማ ጨፌ ድረስ ይዞ ሲሄዱ ከዚህ ፓርላማ አንቆረባብሶ የአባ ገዳዮችን ልብስ አልብሶ ድሮስ መጆት የነበረች የጎንደር መሬት ያውላችሁ እኛ ከትግራይ ጋር ጦርነት ላይ ነን በማለት በዚህ የአማራ መሬትን ማስወረሩ ብዙዎቻችን ያስቆጫ ሲሆን ቆይቶም ቢሆን እግዚአብሔር መሬቱን ካለምንም ጦርነት ነፃ ያደረገ ሲሆን ከዚህ የተናደደው ይጉደኛ ሰው የሰሜኑ ሲራስ ከሽበት ወደ ደቡብ ሱዳን በመሄድ ከመንግስት ጋር አድሮ ኢትዮጵያ ወሰደችባችሁ መሬት መውሰድ ትችላላችሁ በማለት ያ እንደ አማራ ህዝብ አግሮዳ የሆነው የጋምቤላን ህዝብ በግብጽ መንግስት በሚረዱ የደቡብ ሱዳን አማጽያት ጋምቤላን በአሁኑ ሰዓት በጦርነት እየጋየች ነው። የዚህ ትልቁ ሚስጥር የጋምቤላ ህዝብ በኢትዮጵያዊነትና እየሰራች ያለችው ኦሮሚያ ዳር ድንበርና ከጎረቤት አገሮች ጋር የዳር ድንበር የመፍጠር ሩጫን ይመስላል። ወዳድማችሁ ወይ ይህ አብይ የተባለውና ተወዳዳሪ የሌለው ሰይጣን በነጋ ጠባ ራሱ የቆፈረ ባለው ጉድጓድ ተባብረን ቶሎ ካልቀበር ነው ሁላችንም ይዞን ይጠፋል። ስለዚህ አሁን ተነሱ የሚላወጅም የምንጠብቅበት ግዜም ያለ አይመስለኝም። ስለዚህ ባካችሁ ዜጎች በእያላችሁበት አሁን በሰሜንም ሆነ በደቡብ የተደረገላለው አገር አድን ትግል ባገኛችሁት ቀዳዳ ተጠቅማችሁ አጋር ሁኑ። ዛሬ ያለ የሌለውን ኃይል አሰማርቶ እየወጋ ካለው አማራ ባላፊነቱ ወደ ሁሉም ክልሎች ላይ ለማዞር በዝግጅት ላይ ነው። ስለዚህ ነገ ሳይመጣ ዛሬ የማይቀረውን ትግል ተቀላቀሉ። ዘንድሮስ እንደሚመስለኝ አይቀናው እንደድሮ ከራሱ የከፋ ከነበፊት አገርን የሚል ትውልድ የገጠመው ብልጽግና አሁን ቢወድም ቢጣላም ያለው አማራጭ ሁለት ነው። ጦርነት ወይም ሰላም። ብልጽግናን ማዝናናት የለም ጦርነትን ዘርቶ ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ካናዳ ናቸው።
ውድ የፍኖተ ዲሞክራሲ የኢሃፓ ሬዲዮ ስርጭት አዘጋጆችና አድማጮች ሰላምታዬ ይድረስ። አለማችን አሳዛኝ ተግባር የማይለያት ለብዙሃን እንግልት ለጥቂቶች ሰገነት እንደሆነች ቀጥላለች። የጦር ወንጀለኞች በነጻነት የሚራመዱባት ወንጀላቸውን ያጋለጡት በእስር የሚማቅቁባት ዓለም በእኛይቱ ኢትዮጵያም እነ ስፋት ነጋ ነጻ ሆነው ከአገር አገር የሚወነጨፉባት አዛውንቱ ጋዜጠኛ ታዲዮስ ታንቱ በዘረኛው አገዛዝ ታፍነው ተወስደው ስቃይን የሚቀበሉባት ምድር የማንነት ፖለቲካና ዘረኝነት ልክ እንደ አዲሱ የካፒታሊዝም ጽንፍ ድንበር የለሽ የሆነ መጥቷል። የብልጽግናቸው ምንጭ ከሆነችውና ህዝባን ቤት አልባ ያደረገው ስውር ቅኝ አገዛዝ ውጤት የሆነው ሰው በላ ስርዓት የተገፉና ሰርቶ የመኖር እድላቸውን የተገፈፉ አፍሪካውያን ስደተኞችን ከአውሮፓ ምድር ለማራቅ ሲባል እንግሊዝ የሩዋንዳው ካጋሜን በገንዘብ ደልላ እንዲቀበል ስታስማማ የአውሮፓው ህብረት የአፍሪካ ስደተኞችን ወደ አውሮፓ እንዳታሳልፍ ቱኒዚያን በአንድ ቢሊዮን ዩሮ ያስማማበት በሌላ በኩል ከዩክሬን ሚሊዮኖችን ለመቀበል መመዝገቡ ይታወቃል። በዚህም ብዙ የአፍሪካ ስደተኞች በቱኒዚያ ሰብአዊ መብታቸው እየተጣሰ ይገኛል። ድንቅም ሰብአዊ መብትና ከብራለን። በተመሳሳይ መመጻደቅ ሰሞኑን ከወደ አሜሪካ 3 የኮንግረስ አባላት በወልቃይት ኮሎኔል ደመቀ ዘውዱንና በላይ አያሌውን በምዕራብ ትግራይ ለወልቃይት ጠገዴ አዲስ የሰጡት ስም መሆኑ ነው። የትግራይ ተወላጆች ላይ ባደረሱት የሰብአዊ መብት ጥሰት እንዲከሰሱና የቪዛና የንብረት ማንቀሳቀስ ላይ ማዕቀብ እንዲጣልባቸው ለውጭ ጉዳይ ሚኒስቴር ደብዳቤ እንዳስገቡ ምንጮች አስታውቀዋል። ይህ አይነቱን ከሀቅ የተጣላ ብቻ ሳይሆን አማራውን ከመሬቱ አፈናቅሎ መሬት ለመቀራመት በወልቃይት ዘር ያጸዳውን የጦር ወንጀለኛ የወያኔን ግዛት ለማስፋት አይን ባወጣ አድርቀና ሀቁን ሸምጥጠው በግልባጭ በወልቃይት የትግራይ ተወላጆች ሰብአዊ መብታቸው ተጣሰ በማይካድራም እንዲሁ መሆኑን ለማሳመን መሞከር የሩዋንዳ ቱሲዎች ለውጦች ካሳ ይክፈሉ የማለት ያህል አግራዘለል ክስ አቅርበዋል። የወልቃይት ህዝብ አሳዛኝ መከራውን በሳቅ እንዲቀበል የከጀሉት ነው የሚመስለው። ለነገሩ ሁሉ በጃቸው ሁሉ በደጃቸው ነውና እውነት የሚሆነው እኛ እውነት የምንለው ነው ቢሉስ ምን ገዷቸው? እውነት ጉዳዩ ስለ ትግራይ ህዝብ ሰብአዊ መብት መጣስማ ቢሆን ኖሮ የካምቦዲያውን ፖልፖት በሚያስንቅ አረመኔነት ያስፈጃቸውን ለእርዳታ የተላከላቸውን ከተራባ አንጀታቸው ዘርፎ የሚሸጠውን ወያኔ ለፍርድ ይቅረብ ባሉ ነበር።
ፋሽስቱ ኮሎኔልም እንዲሁ በአድጌቶቹ ያቀዱትን የአማራን መሬት ነጥቆ ለወያኔ ለመስጠት ብሎም የአማራን ዘር ለማጥፋት ዘርፈ ብዙ የሆነ እንቅስቃሴውን በሰፊው ተያይዞታል። አማራውን በማዋከብ ማህበራዊ ረፍት ማሳጣት፣ የረሃብ እርቂት ለመፍጠር ገበሬው ማዳበሪያም ሆነ ምርጥ ዘር እንዳያገኝ ማገድ፣ አማራው ግብር ከመክፈልም ባለፈ በሰበባ ሰበቡ የሚዘርፈው አልበቃ ብሎት በወልቃይትና ሌሎችም አካባቢዎችን አመታዊ በጀት ያገደበት ያገዛዙ ቁንጮ በአዴን የተባለው የባንዳ ስብስብ ገለል አድርጎ በቦታው ወታደራዊ አስተዳደር የዘረጋበት፣ በዚህም በአማራው ላይ የከፈተውን የዘር ማጥፋት ጦርነት ሙሉ በሙሉ በኦነግ ሰራዊት እጅ አስገብቷል። ኢትዮጵያዊ በተለይ ፋኖ ህዝባዊ ኃይሉ መሳሪያ ያነሳው ወጣትና ገበሬ የኔ ብሎ ሊያየውና ሊያስተውለው የሚገባ ጉዳይ ለውጭና ለውስጥ አገር ጠላት የሚሰሩ ባንዲራ ለበስ አስመሳዮች፣ መረጃ ቀባዮች፣ አገዛዙ ባሰማራቸው የሶሻል ሚዲያና ሌሎችም የመገናኛ ወናፎች ምስላቸውን ባሏሉበት ጀብዱ ፊት በመለጠፍ ማሻሻጡን ተያይዘውታል። እነዚህን የፋኖ ማሊያ ለብሰው ትግሉን ሊያደናቅፉ የተሰለፉ አስመሳዮችን እውነተኛ ማንነታቸውን አጋልጦ ወደ ወጡበት ጉድጓድ እንዲመለሱ ማስገደድ ያስፈልጋል። በእነ ዮሐንስ በኋላው እና እስክንድር አስቂኝ ተውኔት የሚመሰጥ ካለም ትናንትን የረሳ መሆን አለበት። መቼም ህሊና በእድሜ አይታደል ሆነና ክህደቶች ያዛውንቱን መንደር አዘውትረውታል። ኢትዮጵያ ላይ ብርሃን እንዳይታይ ግርዶሽ ሆነው እስከዛሬ የዘለቀው መከራ ሳይንስ ለሌላ አልቂት የረሃብና የስደት ሰለባ ሊያደርጉን ዛሬም እንደ ትላንት ተሰልፈዋል። እነዚህ የጠላትን ዓላማ ያነገቡ እስስቶችን አይቀጡ ቅጣት በመስጠት መቀጣጫ ሊደረጉ ይገባል። ምክንያቱም እነዚህ ህሊና ቢስ አስመሳዮች እድል ከተሰጣቸው በትግሉ ላይ ሊያደርሱ የሚችሉት ጉዳት ቀላል አይሆንምና ነው። ጠላትማ ምንጊዜም ጠላት ነው። አስቀድሞ መምታት አሾክሾኪውን ነው የተባለው ያለ ምክንያት አይደለም። ከፋኖ ጋር እንቁም፣ ድል ለኢትዮጵያ ሲሉ መልእክታቸውን ያደረሱን በሪሁን አሰፋ ከሎስ አንጀለስ አሜሪካን አገር ናቸው።
ለተወች እንደምሰምታቸዋል የአማራ ህዝብ ለሀገረ መንግስት ግንባታ ያለውን ማህበረሰባዊ ስርዓት ለመሪ ያለውን ስለልቦናዊ ውቅር በፍጥነት ማስተካከል አለበት። የአማራ ህዝብ ኢትዮጵያ ተሰራ እንደማንኛውም ሀገረ መስራታ የሚያስፈልጓትን መቋሚያ አምዶች ያለተሰጠ የሰጠና ሀገር አድርጎ ያቆመ በክብርና ለለና ተከብራ እንድትኖር ደሙን ያፈሰሰ አጥንቱን የከሰከሰ ጥበቃ ሲያደርግ የቆየ የአንኗር ፍልስፍናውን በዚች ኢትዮጵያ ዙሪያ የሞራል ልነውንም በሀገሩ ልክ ከፍ አድርጎ የኖረ መሆኑ ግልጽ ነው። አገንጣ ኃይሎች ታሪካዊ ጥላቶቹ ይህንን እንደደካማ ጎን በመቁጠር ላለፉት 50 አመታት በተለይም ደግሞ ከዛሬ 4 10 አመታት በፊት ከመድረገጽ ሊያጠፉት ተናመለው የሐሰት ትርክት ወለድ ጸራማር ሀገ መንግስት በማዘጋጀት ወደ ዙፋኑ ሲቀርቡ እኩይ ሲራቸውን ደብቀው የቆዩት በኢትዮጵያነት ስር ነበር። ነገር ግን ስርዓተ መንግስቱን ከተቆጣጠሩ ማግስት የሐሰት ትርክት ፈጥረው በትርዱ ውስጥ ሲሰብኩ የጥላ ሐውልት አቆመው የህዝባችንን መከራውን ሲያስቀጥሉ ከኖረበት እርስትና አዱኛ ሲያፈናቅሉት ሲዘርፉት የአካልና የስነ ልቦና ጉዳት ሲያደርጉበት ቁሳዊና መንፈሳዊ ሀብቱን ሲያዋድሙበት በጅምላ ሲቀብሩት ያለ ሀፍረት ይህችን ኢትዮጵያን ለማጥናት የሚወሰድ ቅዱስ ተግባር እንደሆነ ይሰብኩት ነበር። አማራም ከምድረግ ላይ ያለውን መከራ ሁሉ በመቀበል ከኢትዮጵያ ከሀገር ክብርና ልዕልና በታች ነው የሚለውን ማህበረሰባዊ ስርዓቱ ምክንያት ትግስቱን እስከ ሞት ድረስ አርዝሞ ቆይቷል። ከሀገሪቱን የሚያስተዳድሩት መሪዎች በሀገሪቱ እየማሉና እየተገዘቱ ከምድረገጽ የሚያጠፉበትን መንገድ ሲጠርጉ ለመሪያቸው ለመሪዎች ካለው የካበተ የክብር የመስጠት ስነ ልቦና ውቅር እስካሁን ከሽክሽው አሽቀንጥረው ሳይጥላቸውም ተሸክሟቸው ይኖራል። የአማራ ህዝብ ከሁሉም በፊት ከእንጨት መርጦ ለታቦት ከሰው መርጦ ለሹመት የሚል ብሂል ይዞ መሪዎቹን ሲመርጥ ከማህበረሰቡ አፈንጋጭ ሁነት ማለትም ውሸት፣ ስርቆት፣ ምንዝርና ደም ማፍሰስ ፈጽሞ የራቁትን ከባህላዊ እስከ ዘመናዊ ተቋማት ሲሾም በኖረበት አይን ነው የዛሬዎቹን በደም የተጨማለቁት መሪዎችም የሚያዩ። ነገር ግን አሁን ያሉት ስግብግብ በእንባው የማይረጥሙ በደሙ የማይረቁ በደህንነቱ የሚዝናኑ በመከራ የሚሳለቁ ትዕዛዛቸውን እንደ መሪ ተቀብሎ ሊፈጽም ይቅርና ግንባር ቀደም ጥላቱና ቀድሚያ የሚታገላቸው ኩዮቹ በመሆናቸው በደንብ በመረዳት መሪዎቹን የሚመለከቱበትን የትላንት ሌናዊ መነጽር ክብር የመስጠት ባህል ፈጽሞ መገራት አለበት። ከዚህ ሳቢ ስላልወረደ መሪ የሚላቸው አጥቂ ቡድኖች የመከራውን አድማስ ለማስፋት ከቦታ ቦታ ተዛዙረ ሰርተ መኖር የለብም ከሚለው በመድር ላይ መኖር የለብም ወደሚል አሳድገው አራቱም የሀገሪቱ ማዕዘን በእያንዳንዱ ድርጅት ራብና ሞት ደቅነው እየረሸኑት ነው ያሉት። በኢሳት አማራ መሪ በሚላቸው ቡድኖች ጅና ኢትዮጵያ በሚላት ሀገር ውስጥ ከየትኛው ማካባቢ ሳይሆን ከየትኛው ዓለም ያልታየ አዲስ የስቃይ ዓለም ተፈጥሮለት ሁሉና ዳሩን በዚያ የስቃይ ዓለም ውስጥ ያሳለፈ ነው። ስለዚህ ከዛሬ ጀምሮ ኢትዮጵያ የምትባለው ምናባዊ ሀገር እንደሆነች አሁን ዘመን መሪዎቿም ቀዳሚ የህዝባችን ጥላቶች እንደሆኑ አዲስ ኢትዮጵያና መሪዎች የአማራን ህዝብ የማያከብሩ የሚያዋርዱ የሚጨፈጭፉ ሀገር ለመንግስት እንደሆኑ አምነን መነሳት ያለብን ወሳኝ ክፍል ነው። ስለዚህ መላ አማራ ህዝብ የሚጠለልባት ሀገር የሚጠብቁ መሪዎች አሉ ከሚለው ሳቢ በፍጥነት ወጥቶ የሉን አደጋን ለመቀልበስ እንዲነሳ የአውሮች ስራት ያወጀው ጥፋት ለመላ አማራ መሆኑን ተረድቶ ሉናና ክብራችን ለማስመለስ እንዲሁም በየሰራ የመገደሉን ሥራ በማክሸፍ በጋራ መነሳት አለበት። የጸረ አማራ ስርዓት አማራ ህዝብ ከቻለ ከመድረገት ለማጥፋት ካልቻለ የማንነቱ ክፋይ የሆኑ ርስቶችን ነጥቆ ለመብራት አሳልፎ መስጠት ጥብቅና የሚቆምለትንና ነገውን መበየን የሚችሉትን ጀግኖች ማሳጣት ዋና ግቡ ነው። ይህንን ለማረጋገጥ ላለፉት ወራት በጎጃም በሸዋ በወሎና በጎንደር ላይ ያወጀው ጦርነትን በቂ ማሳያ ነው። በመጨረሻም የአማራ ህዝብ በአሁኑ ወቅት እጅግ ፈታኝ ነገር ግን ወሳኝ የታሪክ ምዕራፍ ላይ ይገኛል። ይህንን ወሳኝ ድል በአግባቡ በመጠቀም ህዝባችን ከደረሰበት እጅግ አስከፊ የህልውና አደጋ ለመቀልበስ የምንጠቀምበት ጥሩ አጋጣሚ እንደሆነ ሊታወቅ ይገባል። በመሆኑም መላው ህዝባችን የገጠመን የህልውና አደጋ በመቀልበስ የደረሰብን በደል ሁሉ የምናክምበት ደም በደም ይሻራል የሚለውን የአሁኑ ዘመን የሚጠይቀውን ብሂል ተግባራዊ የምናደርግበትና እንደ ህዝብ ተከብረን ተከባብረን የምንኖርበት ዘመን ምድር የምንሰራበት ወሳኝ የታሪክ ምዕራፍ ድል ለመቀዳጀት ሁሉም የሚችለውን የትግል አስተዋጽኦ ማድረግ አለበት ሲል በላቸው አድማሱ ከጎንደር መልእክቱን ቋጭቷል።
በኢያፓ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አድማጮችና የሬዲዮ ዝግጅት ክፍል ሰራተኞች በሙሉ ሰላምና ጤና ይሁን። ውድ ወገኖቼ የዛሬ አስተያየቴ በዝብ ያልተመረጠው ያብይ ዘረኛና ተረኛ አገዛዝ በገበሬዎች ላይ የሚፈጽመውን በደልና የአሜሪካንን በአገራችን የውስጥ ጉዳይ የምታደርገውን ጣልቃ ገብነት በተመለከተ ይሆናል። ወደ ርዕሱ ከመግባቴ በፊት በየትኛውም ሀገር ፈተናዎች በሚሰጡበት ወቅት ተፈታኞች ወይም ተማሪዎች ጥሩ ምግቦችን መብላት የሐሳብ መከፋፈልን የሚፈጥሩ ሁኔታዎች በሌሉበት በጸጥታ ቦታዎችና የቤተሰብ ምክር እርዳታ ያገኙ ፈተናውን እንዲወስዱ ይደረጋል። የዘረኛ በያገዛዝ የትምህርት ሚኒስቴር ብራኑ ነጋ ዘንድሮ የ12ኛ ክፍል ብሔራዊ ፈተና የሚወስዱ ተማሪዎች ከቤተሰቦቻቸው ምክር ርቀው በተለይ በአማራ ክልል ያብይ ስልጣን ተባቂ የሆነው የኦነግና የኦሮሚያ ልዩ ኃይል ሰራዊትና ባብይ ጥቅመኛና ጠባብ ጀነራሎች ታዛዥ የሆኑ የስም መከላከያ ሰራዊት አባላት በሚፈጥሩት የጥይት ድምጽና የህሊና ረፍት በማሳጣት በአብዛኛው ቆሎ እየበሉ ከቤተሰቦቻቸው ጋር ከፈተና ውጭ በሆኑበት ወቅትም ግንኙነት እንዳያደርጉ በማድረግ ተማሪዎችን ጭንቀት ውስጥ ከቷል። በኦሮሚያ ክልል በቡሌ ሆራ ዩኒቨርሲቲ በሚፈተኑ ተፈታኞች ላይ ግድያና የተለያዩ በደሎች ደርሰዋል። ይህ በኢትዮጵያ በአጠቃላይና በአማራ ህዝብ በተለይ የሚፈጸም በደልና የትምህርትና የትውልድ ግድያ አካል ነው። ወደ ዋናው ርዕስ ስመለስ ያብይ የተረኛና ዘረኛ አገዛዝ ኢትዮጵያን ለማጥፋት ህዝቧን በምግብ እጥረትና በረሃብ ለመቅጣት ከብዙ ዓመታት ማዳበሪያ ለለመደው የኢትዮጵያ አካባቢዎች ለአማራ ለደቡብና ለሌሎች አካባቢ ገበሬዎች ከልክሎ ለኦሮሚያ ክልል ገበሬዎች የኦሮሚያ ብልጽግና በቀጥታ ወደ ኦሮሚያ ክልል በመውሰድ የኦነግ ሰራዊት ማዳበሪያ የሚገኙ መጋዘኖችን በመስበር ዘርፏል። ለነጋዴዎች ያብችቧል። ወደ አማራ ክልል የመጡት የአፈር ማዳበሪያዎች ለገበሬዎች እንዳይደርስ ይደበቃል፣ ለነጋዴዎች ይሰጣል፣ በግለሰቦች ቤቶች እንዲደበቅ ይደረጋል። ለዚህ ማሳያው ሰሞኑን በአማራ ክልል በመኪና ተጭኖ በሸራ ተሸፍኖ የነበረው ማዳበሪያ መያዝ፣
በአንድ ግለሰብ ቤት 89 ኩንታል ወይም 8900 ኪሎ ግራም ማዳበሪያ ተደብቆ ተገኝቷል። እንዲሁም በሌላ ግለሰብ ቤት 24 ኩንታል ማዳበሪያ ተደብቆ ተገኝቷል። በደቡብ ያገራችን ክፍሎችም የማዳበሪያ ችግር ከፍተኛ ነው። ገበሬዎች ዘር መዝራት አልቻሉም። ሌቦቹ የዞን አስተዳዳሪዎች ወደ ዞኖች የደረሰው ማዳበሪያ ከነጋዴዎች ጋር በጥቅም ተመሳጥረው ነጋዴዎች አንድ ኩንታል እስከ 15000 ብር በመሸጥ ገበሬዎችን በመበዝበዝ ላይ ናቸው። አንድ ከረጢት ወይም 50 ኪሎ በአንዳንድ ቦታዎች ለ4 በሌሎች ቦታዎች ደግሞ ለአንድ ንዑስ ወይም ከ50 እስከ 60 ለሚሆኑ ገበሬዎች 7 ከረጢቶችን እንዲከፋፈሉ በማድረግ ገበሬዎች በከፈፈሉ ወቅት እንዲጋጩ አድርጓል። በደቡብ ክልል በሃዲያ፣ በጉራጌ፣ በወላይታ፣ በጉጂና በሌሎች ዞኖች እንዲሁም በአማራ ክልል በአጠቃላይ የመብትና የማዳበሪያ ጥያቄን ሞፈር ቀንበር ጅራፍ ይዘው ጥያቄ የሚያቀርቡ ገበሬዎች በጸጥታ ሰራተኞች ደማቸው እንዲፈስ ተደርጓል፣ ተደብድበዋል፣ ታስረዋል። ለዘር የተዘጋጀው መሬት ማዳበሪያ ባለመቅረቡ ዳዋ በልቶት ስለሚቀር በሚመጣው ዓመት የምግብ እጥረትና በዚህ ምክንያት ለሚከሰተው ረሃብ ከፍተኛ ስጋት አላቸው። የረሃቡ መንስኤ የአብይ ጸረ ሕዝብ አገዛዝ ማዳበሪያና የምርት ዘር ለገበሬዎች አለማቅረብ ነው። ይህን ስርዓት ማስወገድ ያስፈልጋል። በሌላ በኩል በአድዋና በማይጨው ጦርነት የጣሊያን ጦር በኢትዮጵያውያን በመሸነፉና የነጭ የበላይነት በጥቁር ኢትዮጵያውያን በመገርሰሱ ቂም የያዛቸው በሊግና በተባበሩት መንግስታት በተለያዩ ወቅት አገራችን ላይ ደባ የፈጸመችው የነ ጀነራል መንግስቱ ነዋይን መፈንቅለ መንግስት ያከሸፈችው በ1966 ዓመተ ምህረት የፈነዳው አብዮት እንዲከሽፍ ከነ መንግስቱ ኃይለ ማርያም ጋር ያሴረችው ኢትዮጵያን በ1969 ዓመተ ምህረት በሶማሌ ስትወረር ከኢትዮጵያ የጦር መሳሪያ መግዣ ገንዘብ ወስዳ መሳሪያውን የከለከለችው በ1981 ዓመተ ምህረት በግንቦት ወር በጦር ጀነራሎች የተደረገውን መፈንቅለ መንግስት ያከሸፈችው ወያኔና ሻቢያን በመደገፍ ወያኔ አዲስ አበባ ሻቢያ አስመራ እንዲገቡ ያደረገችውና በህዝብ ላይ ግፍ ሲፈጽሙ ዝም ያለችው ኤርትራን ከሀገሯ ከኢትዮጵያ እንድትገነጠል ያደረገችው አሜሪካ ሌሎች የምዕራብ አገሮችን አስተባብራ በአገራችን ላይ ያደረሱት ግፍ ተቆጥሮ አያልቅም። ዛሬም ወያኔና የአብይ ብልጽግና በአማራ ህዝብ ላይ እየፈጸሙ ያሉትን የዘር ፍጅት አይታ ዝም ከማለቷና ሌላ የአማራ መሬቶችን ወልቃይት ጠገዴን፣ ጸለምትን፣ ሁመራን፣ ራያን፣ አላማጣን፣ ቆቦን፣ ሌሎችን መሬቶች የምዕራብ ትግራይ ናቸው ማለት በአገራችን የውስጥ ጉዳይ ጣልቃ ገብታለች። ይህን ማስቆም የኢትዮጵያውያን ግዴታ ነው። እንዴት? ገበሬዎች፣ ላባደሮች፣ መምህራን፣ ተማሪዎች፣ ሁሉም የህብረተሰብ ክፍሎች የኢትዮጵያ ጠላቶች ወያኔ አብይንና አገዛዙን መታገል፣ ትግል ማካሄድ፣ መደራጀት፣ መተባበር፣ ከጠላት ጋር በፍጹም አለመደራደር። ፋኖ ከዚህ አንጻር ጥንቃቄ ያድርግ። አብይና አገዛዙ የኢትዮጵያ ጠላት እንጂ ወዳጅ አለመሆናቸውን ማወቅ፣ አሜሪካ የኢትዮጵያ ጠላት መሆኗን ማወቅ አለመታለል፣ የኢትዮጵያን ዳር ድንበር አስደፍሮ ህዝብን እየገደለ ባለው የመከላከያ ሰራዊት ላይ እርምጃ መውሰድ፣ ለሽግግር መንግስት ምስረታ መታገል፣ እየታገሉ ያሉ ወገኖቻችንን መደገፍ፣ የኢትዮጵያን ጠላቶች ትቶ በአገር ወዳዱ ኢህአፓ ላይ የሚደረግ የውሸት ክስ ይቁም። ድል ለአማራው ህዝብ ትግል፣ የኢትዮጵያ ህዝብ አቸናፊ ነው ሲሉ መልእክታቸውን ያደረሱን መምህር ዳዊት ሱጌቦ ከዝዋይ ናቸው።
ሰላም ጤና ይስጥልን፣ እንደምን ላችኋል? የአማራ ህዝብ የሚታገልላቸው በርካታ ምክንያቶች ቢኖርም ዋና ዋናዎቹን እነሆ። ህገ መንግስት ያሁኑ ህገ መንግስት ሲረቅም ሆነ ሲጸድቅ የአማራ ህዝብ ያገለለ ነበር። አሁን አማራ የሚሳተፍበት አዲስ ህገ መንግስት ያስፈልጋል። ሲቀጥል መንግስት ስልጣን ለህዝብ ማስረከብ አለበት። ይህም የአማራ ህዝብ አቋም ነው። አሁን በስልጣን ላይ ያለው አገዛዝ ወንጀለኛ፣ ዘር አጥፊ፣ የኢትዮጵያ ጠላቶች ቀኝ እጅ፣ የኢትዮጵያ ዳር ድንበር ያስደፈረና በጥቅሟ የተደራደረ፣ የኢትዮጵያ ሀገራዊ ህልውና ዋና የስጋት ምንጭ ዘረኛና ምንም አይነት እምነት የማይጣልበት የአማራንና የመላ ኢትዮጵያ ህዝብ አደጋ ውስጥ የጣለ በመሆኑ በአስቸኳይ ስልጣን ለኢትዮጵያ ህዝብ ማስረከብ አለበት። በመቀጠል የሽግግር መንግስት ያስፈልጋል። አሁን የአማራም የኢትዮጵያም ቁጥር አንድ የህልውና ፈተናና የሀገሪቱ ቀጣይነት አደጋ የሆነው በብልጽግና በአስቸኳይ ፈርሶ በምትኩ ከሁሉም አካባቢዎች የተወጣጡ በአሁኑ አገዛዝ ቅንጣት ታክል ተሳርፎ የሌላቸው ተሰብስበው ጊዜያዊ የሽግግር መንግስት እንዲመሰረቱ ማድረግ ግድ ይላል።
በኢትዮጵያ ህዝብ በአጠቃላይ በአማራ ህዝብ ደግሞ በተለይ የመከራ ዶፍ እየዋረዱት የብልጽግና ባለስልጣናት ለፍርድ ይቀርቡ። በመቀጠል ማንነትና ወሰን ማስመለስ፣ የተመለሱ ግዛቶች ደግሞ እንዲጸኑ፣ የወልቃይት ጠገዴ ጠለምትና ራያ ህዝብ የዘረ ጭፍጨፋ ሰለባ ሆኖ መቆየቱ በሁሉም የኢትዮጵያ የፖለቲካ ኃይሎች የእምነት ቃል እንዲሰጥበት፣ የትግራይ አካባቢ የሚያራምደው መልሶ የመውረር ህልም ለአንዴና ለመጨረሻ ጊዜ በይፋ እንዲሰረዝ፣ በዘር ጭፍጨፋ የተሳተፉ አካላት ለፍርድ እንዲቀርቡ፣ ለዚህ ህዝብ ከዘር ጭፍጨፋ መትረፉን እውቅና የሚሰጥ የሞራል የስነ ልቦናና የቁሳቁስ ካሳ እንዲደረግለት ግድ ነው። በመቀጠል ያልተመለሱ ግዛቶች ጉዳይ ከቀድሞ ሸዋ ክፍለ ሀገር ተቆርሰው ወደ ኦሮሞ አካባቢ የገቡ የአማራ አካባቢዎች በአስቸኳይ እንዲመለሱ፣ መተከል ወደ ነበረበት ጎጃም ክፍለ ሀገር እንዲመለስ። በጣም አንገብጋቢና አስቸኳይ የሆነው ኬዝ ደግሞ የአዲስ አበባ ጉዳይ። የአዲስ አበባ ህዝብ አብላጫ የአማራ ህዝብ በመሆኑ የህዝብ ቁጥሩን ግምት ውስጥ ያስገባ መብትና ጥቅሙን የሚያስከብር አስተዳደር እንዲመሰረት፣ በአዲስ አበባ የአማራና የደቡብ ኢትዮጵያ ህዝብ ላይ የተፈጸመ የማፈናቀል፣ የማዋከብ፣ ቤት የማፍረስና ንብረት የመዝረፍ ወንጀል ቁሳቁስ የሞራልና የስነ ልቦና ካሳ እንዲጠየቅበት፣ ቤታቸው የፈረሰባቸውና የተፈናቀሉ በአስቸኳይ ከበቂ ካሳ ጋር ወደ ይዞታቸው እንዲመለሱ፣ አዲስ አበባን የሬሳ ሳጥን ውስጥ ያስገባ ሸገር ከተማ በሚል የዳቦ ስም የተሰጠው የአፓርታይድ ድንበር በአስቸኳይ እንዲሰረዝ፣ በሸገር ከተማ ምክንያት የተፈናቀሉ ኢትዮጵያውያን በአስቸኳይ ከበቂ ካሳ ጋራ ወደ ይዞታቸው አዲስ አበባ እንዲመለሱ፣ የፈረሰው ቤታቸው እንዲሰራላቸው በአገዛዙ ይፋዊ ይቅርታ እንዲጠየቁ፣ በኦሮሞ አካባቢ የተፈጸመው አማራን ዘሩን የማጥፋትና የማጽዳት ወንጀል ተዋናያን ለፍርድ እንዲቀርቡ፣ የግፍ ሰለባ ቤተሰቦች ካሳ እንዲከፈላቸው፣ የተፈናቀሉ ከበቂ መልሶ ማቋቋሚያ ጋራ ወደ ቀያቸው እንዲመለሱ፣ ወደፊት ተመሳሳይ ወንጀል እንዳይፈጸምባቸው ማስተማመኛ ዘዴዎች እንዲቀየሱ፣ በአፍ መፍቻ ቋንቋቸው የመማርና ባህላቸውን የማበልጸግ መብታቸው እንዲከበር፣ የብልጽግና ሙሉ በሙሉ ፈርሶ በምስክሩ ህዝባዊ አስተዳደር በአስቸኳይ እንዲቋቋም፣ በአማራ ህዝብ ላይ በደል የፈጸሙ የፖለቲካና የደህንነት መዋቅሮች አባላት ፈርሰው ለፍርድ እንዲቀርቡ፣ ሃይማኖት፣ መንግስትና ሃይማኖት የተለያዩ ናቸው የሚለው መርህ በመጣስ አገዛዙ በሃይማኖቶች ውስጥ ገብቶ የፈተፈተው ሁሉ ወደ ነበረበት እንዲመለስ፣ ይህንን ያደረጉ አካላትም ህዝብን ይቅርታ እንዲጠይቁ፣ በህግ እንዲጠየቁ፣ ከኃላፊነታቸው እንዲወርዱና እንዲሻሩ፣ ወያኔና ኦነግ፣ ወያኔዊና ኦነጋዊ አስተሳሰቦች ወያኔና ኦነግ በአማራ ህዝብ ላይ ያደረሱት በደል ከታሪክ እንዲፋቁ፣ እነሱን የሚያስታውስ ምንም አይነት ምልክት በህግ ክልክል እንዲሆን፣ የእነሱን አስተሳሰብ ማራመድ በህግ የሚያስቀጣ እንዲሆን፣ አባላቱ በህዝቡ ላይ ላደረሱት በደል እየታደኑ ለፍርድ እንዲቀርቡና ተገቢውን ቅጣት እንዲያገኙ፣ እነዚህ ድርጅቶች ለፈጸሙት ታሪክ ይቅር የማይለው የዘረኝነት ወንጀል የአማራን ህዝብ ይፋዊ ይቅርታ እንዲጠይቁ፣ የዘር ማጥፋት የአማራ ህዝብ የዘር ማጥፋት ወንጀል ሰለባ መሆኑ ሀገር አቀፍና ዓለም አቀፍ እውቅና እንዲሰጠው ማድረግ፣ የዘር ማጥፋት ተዋናያን ተለቅመው ለፍርድ እንዲቀርቡ፣ የዘር ማጥፋት ሰለባ ቤተሰቦች ካሳ እንዲከፈላቸው፣ መላው የአማራ ህዝብ ይፋዊ ይቅርታ እንዲጠየቅ፣ የዘር ማጥፋት ሰለባዎች ማንነት የሚገልጽ መረጃ ተሰብስቦ የሚቀመጥበት ብሔራዊ ማለትም ሀገር አቀፋዊና ዓለም አቀፋዊ እውቅና ያለው የአማራ የዘር ማጥፋት ወንጀል ሰለባዎች ሙዚየም እንዲቋቋም። በመቀጠል የጦር ወንጀል ባለፉት 2 ዓመታት ማለትም በአንደኛውና በሁለተኛው ዙር የወያኔ ወረራ ወያኔ በአማራ ህዝብ ላይ የጦር ወንጀል ፈጽሟል። ይህንን ያደረጉ በሙሉ ሀገር አቀፍና በዓለም አቀፍ የጦር ወንጀልነት ህግ እንዲዳኙ፣ አሁን በብልጽግና አመራር ሰጭነት በደብረ ኤልያስና ሌሎች ስፍራዎች የጦር ወንጀሎች ተፈጽመዋል። የዚህ ተዋናያን በአገር አቀፍና በዓለም አቀፍ የጦር ወንጀልነት ህግ እንዲዳኙ ማድረግ፣ በአጠቃላይ ጸረ ህዝቦቹ ተወግደው አዲስ መላው ኢትዮጵያን ያሳተፈ የሽግግር መንግስት ተፈጥሞ መላው ኢትዮጵያን የሚገለገሉበትና መላው ኢትዮጵያን የሚዳኙበት ያማከለ ህገ መንግስት እንዲጻፍ፣ ህግ እንዲወጣ፣ አመራርነት እንዲሰጥ የሚል ጠቅለል ያለ መልእክቱን እያደረሰን አንዳርጋቸው ወርቄ ከአዲስ አበባ ካሳንጂስ መልእክቱን ቋጭቷል።
ውድ የፍኖተ ሬዲዮ አዘጋጆች፣ አቅራቢዎችና አድማጮች ልባዊ ሰላምታዬ ይድረሳችሁ። ኢሃፓ ዘረኝነት አገር አጥፊ፣ የህዝብ ደም አፍሳሽ፣ የአገር አንድነት እድገት አደናቃፊ፣ የወጣቱንና የታዳጊውን ትውልድ ተስፋ አጨላሚ፣ የአገር ነጻነትንና ክብርን አዋራጅ፣
የሴቶችና የህፃናት ክብር አዋራጅ ያገር ሀብት መዝባሪ የህዝብ ንብረትና ገንዘብ ዘራፊ ፍራተንና ሽብርን ያናፈሰና ያዛመተ በግፍ የበከተ ፋሽስታዊ ስርዓት መሆኑን ከዛሬ 5-10 ዓመታት አንስቶ ጆሮ ያለው ይስማያል ያስተማው አዋጅ ሰሚ ተነፍጎት እዚህ አሁን ያለንበት አማራን የማጥፋት ዘመቻ ላይ ተደረሰ። በዚህ ወቅት በሸዋ በጎጃም በወሎ በጎንደር የሚገኙ ወጣቶች ሞረሽ ብለው በፋኖ ያርበኞች ኃይል ተደራጅተው ህልውናቸውንና ያገራቸውን ክብርና ነጻነት ለማስከበር በጀግንነት እየተፋለሙ ነው። በአማራ ፋኖ እየተካሄደ የሚገኘውን ራስን የማስከበር ኢትዮጵያን የማስከበር ዘመቻ ነውና ሊደገፍ ይገባዋል እላለሁ። በእኔ እምነት ድጋፍ ማለት በፋኖ ስም በአማራ ህዝብ ስም አንድ የአማራ ስብስብ ሌላ ጊዜ አማራ ግንባር እያሉ ለማደናገርና ገንዘብ ለመዝረፍ እየተቋቋሙ የሚገኙት ውስጥ የኢትዮጵያና የአማራ ጠላቶች እየሰረጉ መግባታቸውን ማጋለጥና የህዝብ ጠላትነታቸውን ማጋለጥ ያገር ወዳድ ሁሉ ስምሪት የሁላችንም ግዴታ መሆኑን ማስታወስ ወዳለሁ። ባፋቸው ጥሬ የሚቆሉ የጭቃ ውስጥ እሾሆች ምላሳቸው ቅቤ ውስጣቸው ጩቤ መሆናቸውን እያፈረገቱ መናገር ይጠይቃል። ትጥቅ አስፈቺ ወኔ የሚያላላ ወሬ ሆን ተብሎ እንዲሰራጭ ተደርጓል። በሌላ በኩል የተለያዩ የቤተ ክህነት ሹሞች ከምእመናን የሚሰበሰበውን ገንዘብ የፋኖ አርበኞችን ለማስገደል እየሰጡ የሚገኙትን ካድሬ ጳጳሳትንና ካህናትን በአማራ ላይ እየተደረገ ለሚገኘው ለፋሽስቱ ዘረኛ አገዛዝ ነፍሰ ገዳይ ጦር የገንዘብ እርዳታ እያደረጉ የሚገኙ ባለሀብቶችን ማውገዝ፣ ከማህበረሰቡ መነጠል፣ በዚህም አንገታቸውን ማቀርቀር ካልቻሉ ህዝባዊ ፍርድ መስጠትን ይጠይቃል። አንዳንድ በመማር ስም የማደናገሪያ የወሬ ጣቃ ለሚቀዱ ጆሮ ሊነፈጋቸውና ድንጋይ አድርባይ መሆናቸው ሊነገራቸውና ትግሉን ከማደፍረስ ሊከለከሉ ይገባቸዋል። ከፋኖ አርበኞች ህዝባዊ ኃይል ጎን እንሰለፍ። ዘረኛው ፋሽስታዊ አገዛዝ ይውደም። የህዝብ ተጋድሎ ያቸንፋል። ማህሌት ነኝ ከድሬዳዋ።
ካምፓናይስልን እንደምሰምታችኋል። ወያኔና አገዛዙ ከመስማማታቸው በፊት በየጊዜው አደባባይ ይወጣ የነበረ የትግሬ መራብ መጠማት በሰላማዊ ሰልፍ ያዋግዝ የነበረ ውጭ የሚኖር የትግራይ ተወላጅ አሁን የለም። ሁለት ሰው ሲሞት ጆ ባይደን ኦሲል የነበረ ትግሬ አሁን ሺህ ሰው ሲሞቶም ዝም ብሏል። ስምምነቱ ለነጌታቸው ረዳ መብሩክ ሲሆንላቸው ለነደብረ ጽዮን ለነምጆሪኖ መብረቅ ነው የሆነባቸው። ትግሬ በመኪናም በእግርም በአማራ አካባቢ እስካሁን አያልፍም። ትግሬ ከትግራይ ለመውጣት አውሮፕላን መሳፈር አለበት። ትግሬ አሁንም ወደ ወልቃይትና ራያ ዙሮ እንኳን ለመተኛት ተሳቋል። ስምምነቱ ለትግሬ ምንድነው ያመጣለት? እስኪ ትግሬዎች መልሱ። ህዝብ ከህዝብ ስላልታረቀ ስምምነቱ አይጠናም አይሰራምም። ይልቅ የትግሬን ሀዘን አረሳስቶ ክልሏን እውነተኛ በሻሻ ማድረግ ነው እንደሚሆንም ግልጽ ነው። ከትግሬ ጋር በነበረው ድርድር ተጠቃሚው ወያኔና ኮሎኔሉ ብቻ ናቸው። እንግዲህ አሁን አብይ በመጨረሻ ከፋኖ ጋር ለመደራደር የፈለገው መቼ ነው የሚለውን ነገር ማየት ያስፈልጋል። ትላንትና ወያኔዎች ጋር ተደራድሮ ህዝቡን ዛሬም በረሃብ እንደሚቀጣው ሁሉ ነገም ከፋኖ ጋር ተደራድሮ አማራን በእጅ አዙር ለመግዛትና ለማስከበር እንደሆነ ሊታወቅ ግድ ይላል። ኮሎኔሉ ትግሬን አረንጓዴ መብራት ያበራላት በቀጣይ ለዋደመው ሊዋድም የሚፈልገውን አማራን ለመውጋት ስለሚፈልግ ካገዝሽኝ ብቻ ነው ሳይላት አልቀረም። በዚያውም ቂም በቀልሽን ትወጫለች ብሎ ለወያኔ ሳይመክራትም እንዳልቀረ ግልጽ ነው። ከዚህ በፊት ግን ኮሎኔሉ በባዕድን በኩል አማራን ማስፈራራትና ማፈራረስ ሞከረ። ኮሎኔሉ ኦሮሞ ብርሃኑ ጁላ ኦሮሞ አበው ታደሰ ትግሬ ሆነው በየቴሌቪዥኑ እየቀረቡ በፓርላማ ጭምር አማራው ላይ ደነፉ። ከሱዳንና ከትግሬ ጋር ሆነው አማራን ለመውረር ሲያስቡ የአማራ አምላክ ሱዳንን በከካ እንዲመታት አደረገ። ሱዳንም በሻሻ ሆነች። ትግሬ ሞክር ሲባል ምላስ እንጂ የቀረልኝ ባዶ ሆዴን ነኝና አልችልም አለ። የኦሮሞ ጦር የመከላከያን ልብስ ለብሶ ልሞክር ብሎ ገባ። በጥቂት ፋኖ ልክ ገባ። ምሱን አገኘ። በሄደበት መንገድ ተመለሰ። በዚያም ኦሮሞማው ደነገጠ። ኮሎኔሉ ዛቻውን አለዝቦ ጎንደር ጎጃም ሸዋ ወሎን ነጣጥሎ በጉልበት ሞከረ። አራቱም ድል አደረጉት። ከዚያ ወሎን በዘወልድ የሽማግሌ ቡድን መሪ ወዳጀን ገቢ ለማድረግ ሞከረ። የምስራቅ አማራ ፋኖም ለሁለት ተከፈለ። እነ ኮሬል ሞገስም ስራዊቱን ይዘው የምንርቅ ብለው ተጠጥጦ አሉት። ምሪወዳጀም በመጨረሻ እሱም ወደ ጫካ ተመለሰ። የጎንደሩም በጎንደር የባዕድን ፋኖች በኩል በሽንግልና ጭምር ከሸፈ። ወጃም በደብረ ኤልያስ ገዳም ጭምር የኦሮሞ ስራዊት እንደቀጠለ ረገፈ። ሸዋም የማይጨበጥ ሰደድ እሳት ሆነባቸው። ከዚህ በመቀጠል አገዛዙ በባዕድን በኩል የአማራን ኃይል ልዩ ኃይል ሙሉ በሙሉ አፈርሳለሁ ብሎ ተነሳ። የተቻለውን ያህል ሞከረ። ልዩ ኃይሉም ከነሙሉ ትጥቁ የፋኖን ትግል ተቀላቀለ። ኮሌሉ ይህን ጊዜ አበደ። ጨርቁንም ጣለ። የባዕድን ሚሊሻና ፖሊስ ይዞ ፋኖን ለማጥፋት ተንቀሳቀሰ። ፋኖን በመጣበት መንገድ አስተናገደው። ፋኖ በዚህ ሳያቆም የባዕድን መሪዎችን በሙሉ አስጠነቀቀ። በዚያውም ክርስቲያኑ አማራ ወደ እግዚአብሔር፣ እስላሙ አማራም ወደ አላህ መጸለይ እና ዱዓ ማድረግ ጀመሩ። ፈጣሪም ሰማቸው። በአማራ ምድር ያልታወቁ ኃይሎች የሚባሉ ረቂቃን እንደ መላእክት ያሉ ቀሳፊ የሆኑ ኃይላት በአካባቢ ተፈጠሩ። የከተማ ከንቲባ፣ የጸጥታ ኃላፊ፣ የፖሊስ አዛዥ እየቀሰፉ የሚጥሉ ኃይሎች ናቸው እየተፈጠሩ። በአዲን ፈራ፣ አራደ ተንቀጠቀጠ። ሰሜን ሸዋ በሸዋሮቢት የጀመረው በደብረ ብርሃን አድርጎ አሁን በመላ አማራ እንደ መቅሰፍ በአዲንንም ብቻ የሚቀሰፍ ቀሳፊ ተላከ። በፍኖተ ሰላም የባዕድን አባላት ተፈራረው ለቀቁ። በገጠር ያለው ባዕድን ለፋኖ እጅ ሰጠ። በየአካባቢው ያለው የአገዛዙ ካድሬም መልቀቂያ አስገባ። መከላከያም ወደ አማራ ይገባል፣ ነገር ግን አይወጣም። ከዚህ በኋላ ነው ኮሬሉ ይችን የድርድር ጨዋታ ካርድ መዞ ያመጣው። መጀመሪያ የኦሮሞ ጨፌ በታላቅ ግርማ ሞገስ እንዲሰበሰብ አደረገ። ሽመልስ አብዲሳ በሀገር መሪ ቁመና በኩል በኮሪያው መሪ የጸጉር ቁርጥ ጭምር ተውቦ አማራ እንዲያስፈራራ ለአማራን በደጃማችን ያመጣነውን ስልጣን ለማንም አናስረክብ የሚል መልእክት እንዲያስተላልፍ አስደረገ። በነጭ ሀገር ልብስ ደምቀው በቢሊየን የሚቆጠር በጀት አጽድቀው ፎግልተው እንዲወጡ ተደረጉ። ከወለግ ጋር ድርድሩ ይቀጥል ብሎ ተናገረ። ይሄ ድርድር ሀሳብ የተነሳው ቀጥሎ የሚሰበሰበው የአማራው በድኑ በአዲን በአቶ ዮሐንስ ቦያለውና በዶክተር ይልቃል በኩል ጉዳዩ እንዲነሳ ስለተፈለገ ብቻ ነበር። ናብይ አህመድ በጨፌው በኩል የኦሮሞን ህዝብ፣ የኦሮሚያ መከላከያ ወዘተ በብዙ መንገድ አንስተው አማራን ድል እንደሚያደርጉ ወስነው ሲያበቁ ሞክረው ስላልቻሉት አሁን በድርድር ስም ፋኖን እሺ አሰኝተው ድባቅ ሲመቱት ስለተፈለገ ነው። በቄስ በዲያቆን በጳጳስ በሼክ በኡስታዝ በሀገር ሽማግሌ እምቢ ያለውን አማራ አቶ ዮሐንስ ቦያለው በቀደም እንዳለው በዚያ መንገድ አይቻልም፣ ከየወረደው አምስት አምስት ሰርተው መርጠን ለፋኖ እንልካለን፣ እምቢ ካሉ እርምጃ እንወስዳለን እንዳስባልና ተልኮ እንደመጣም ልብ ይሏል። እነ ኢትዮ 360ም ሆነ እነ ጋሻበው በለው እና አበበ ገለው ለምን ዮሐንስ ቦያለውን ማጀገን እንደፈለጉ ለኛ ግን ግልጽ አይደለም። ከዝግጅት ማነስ ወይም ከድካም ብዛት የተነሳ ነው ብለን አናስብም። ከዚያ ይልቅ ሁለቱም ወደ ገደለው ወደ መፍትሄው ቢሄዱ መልካም ነው። በባዕድን ላይ ተንጠልጥለው ነጻነት ህዝብ እንዲጠብቅ መስበክ በእውነት ከባድ ነው። እስቲ የጨፌውን የስብሰባ ሞገስና መንፈስ ከበድኑ የባዕድን የአማራ አካባቢን ስብሰባ ይነጻጸር። የጨፌው ስብሰባ ሜካፕ በተቀቡ ዩኒፎርም በለበሱ ፏ ባለ ሰፊ አዳራሽ በብርሃን በተጠለቀለቀ እልፍኝ የተካሄደ ስብሰባ ነው። በአንጻሩ የባዕድን ስብሰባ ተመልከቱት። ውሃ ውስጥ የገባች አይጥ የመሰሉ የደነገጡ ካድሬዎች የተገኙበት ጨለማ ቅቤ ተቀብተው ስብሰባውን የሚመሩት ወይዘሮ ፋንቱና አቶ ይልቃል ራሱ ጨው መስለው ጤናቸውን ሳይታጠቡ እንደጀዘቡ እንዲቀርቡ የተደረገበት እናገኘው ተሻገርን ጨምሮ ምክር ቤቱ በባዶ ወንበር ተሞልቶ የታየበት ይሄ ሁሉ በምክንያት ነው። በእቅድ የተደረገው አማራውን የተሸነፈ ለማስመሰል የተደረገውን ጥረት ነበር። ነገሩ ግን አገኘው ተሻገር እነ መላኩ አለበልና ሂሩት ካሰው እነ ብናልፍ አንዷለም የማይመጡት ያልታወቁ ኃይሎችን ፈርተው ነው። የትም ግን አይቀርላቸውም። በአማራ ላይ ግፍ የሰሩ ሁሉ በእነዚያ ባልታወቁ ኃይሎች የሆነ ቀን መቀሰፋቸው እንደሆን አይቀርም። ልብ በሉ። የጨፌው ስብሰባ ገድላለሁ፣ አጠፋለሁ፣ በኃይልም በጸባይም ሀገሪቱን እመራለሁ ብሎ ፍግም ብሏል። የአማራውን ተመልከቱ ምን እያለ እንደነበር። ማዳበሪያ የለንም እየየ፣ ምርጥ ዘር የለንም እየየ፣ ወደ አዲስ አበባ እንዳንገባ ተከለከልን፣ የኢኮኖሚ አሻጥር ተደረገብን ነው። እስከመቼ ነው በኦሮሞም የምንገደለው? መከላከያ እያስፈራራ ነው፣ ከፋኖ ጋር እንደራደር እኚህ ብላ ወዘተ ሲል ነበር የከረመው። ሁለቱም የኢትዮጵያ አካባቢዎች ናቸው። ከሸኔም ጋር ሆነ ከፋኖ ጋር እደራደራለሁ ማለት ያለበት ቀሽሙ አገዳዝ መሆኑ ሲኖርበት ከኦነግ ጋር መንግስት ከፋኖ ጋር በአዲን እንደራደር ማለት ነበርበት ወይ የሚለውን ማጤን ግድላል። ኦነግን መንግስት እንደራደር ብሎ የትስረስ ነው ይሄደለት ፋኖ ግን መጨፍጨፍ ብቻ ስለሚፈልግ ንቀቱ በራሳቸው በበድኖቹ አምሮ ቢስ ሆኑት በአዲኖች በኩል እንደራደር እንዲሉ ተደርገዋል። ይህ ያማራን ስነ ልቦና ወደ ታች አድርጎ ማየት ነው። የሆነ ሆኖ የተኛውንም ከአገዛዙ ተልኮ የሚመጣ የአማራ ተላላኪ እንደነሃኒስ ቆያለውና በርካታ የአገዛዙ ቁጥረኞች የሚያነሱትን አጀንዳ ብሎም የባዲን ካድሮች የሚያነሱትን ወቅታዊና ያልታሰበበት እንደራደር በሚል ያማራን የጥጥቅ ትግል ለማምከን የተሄደበትን ርቀት አውቀን ከወዲው ልናከሽፍ እንደሚገባን አንተው ነኝ ይሁን ከደብረ ማርቆስ መልክቱን ቋጭቷል።
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Thank you. Yeah, you're